ይህ የአሜሪካ ድምጽ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 14 2015 ዓ.ም ምረት ዝግጅታችን ጀመረ። በጋምቤላ የሙርሌ ታጣቂዎች ባደረሱት ድንበር ተሻጋሪ ጥቃት 10 ሰዎች ተገደሉ። የጋምቤላ የክልል ጸጥታ ቢሮ ኃላፊ ሆኑትን አቶ ኡኮትም ነው ያነጋገርናቸው። በዚህ ዙሪያ የአብይ ርዕሳችን ላይ ዝርዝሩ ይቀርባል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ፕሮግራሙን በማቀናበር ብርሃን ኃይሌ ከስቱዲዮ ትገኛለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አድማጮቻችን እንዲሁም ተመልካቾቻችን እስከ የሬዲዮ ዝግጅቶቻችን በተጨማሪ ሬዲዮ በቴሌቪዥን ስርጭት ከጀመርንበት ጊዜ ወዲህ የዓለም ዜና የሚያቀርቡልን ባልደረቦቻችን ከካሜራ በስተጀርባ ሆነው ሲያቀርቡላችሁ ቆይተዋል። ከዛሬ ጀምሮ ግን እዚህ ስቱዲዮ እየተገኙ የሚያቀርቡልን ይሆናል። ለዛሬ ባልደረባዬ እንግዲህ ወልዴ እዚህ በስቱዲዮ ይገኛል።
አመሰግናለሁ ስለዚህ
እንግዲህ እንግዲህ እንኳን ደህና መጣህ ወደ ስቱዲዮአችን።
አመሰግናለሁ።
እንግዲህ ለዋና ዋና የዓለም ዜናዎች ወዳንተ ላሳልፋቸው ነው ተመልካቾችና አድማጮቻችን።
አመሰግናለሁ ስመኝሽ። በድጋሚ እንደምን አመሻችሁ ክብራትና ክብራን። በቅድሚያ አርዕስተ ዜናዎችን። በሱዳን መዲና ካርቱም የአየር ድብደባው ዛሬም ቀጥሎ ውሏል። ናይጄሪያ በአፍሪካ ትልቁን የነዳጅ ማጣሪያ ምርቃ ከፈተች። እንዲሁም ቻይና የቡድን ሰባት ሀገራትን ያቋም መግለጫ አወገዘች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የሱዳን ሰራዊት ዛሬ በመዲናዋ ካርቱም የአየር ድብደባ ማድረጉን ነዋሪዎች ተናግረዋል። ይህም ከትናንት በስቲያ ቅዳሜ ከተደረሰውና በሱዳን ሰዓት አቆጣጠር ዛሬ ከምሽቱ ለአስር ሩብ ጉዳይ የሚጀምረው የተኩስ ማቆም በፊት የበላይነትን ለማግኘት ነው ተብሏል። የሁለቱ ተፋላሚ ወገኖች ማለትም የጦር ሰራዊቱ ዋና አዛዥ የጀነራል አብደል ፈታ አልቡራን እና የፈጥኖ ደራሹ ኃይሉ ዋና አዛዥ መሐመድ አምዳን ደጋሎ ወኪሎች በአሜሪካና በሳውዲ አረቢያ አደራዳሪነት በከዛሬ ምሽት ጀምሮ ለአንድ ሳምንት የተኩስ አቁም እንደሚያደርጉ ቅዳሜ ዕለት ጀዳ ውስጥ ስምምነት ላይ ደርሰዋል። ስምምነቱ የሰብአዊ እርዳታ እንዲደርስና መሰረታዊ አገልግሎቶች መልሰው እንዲጀምሩ ያስችላል የሚል ተስፋ አሳድሯል። ሰራዊቱ ትናንት እሁድ ማምሻውን የፈጥኖ ደራሽ ኃይሉ ተሽከርካሪዎችን ኢላማ ያደረገ የአየር ድብደባ እንዳደረገ የአይን ምስክሮችን ጠቅሶ ሮይተርስ ዜና ወኪል ዘግቧል። ግጭቱ ሚያዝያ 7 ከጀመረ አንስቶ የፈጥኖ ደራሽ ኃይሉ ወታደሮች በመዲናዋ ካርቱም የመኖሪያ አካባቢዎችን መሰረት በማድረግ እንደሚንቀሳቀሱ ታውቋል። ውጊያው 1.1 ሚሊዮን የሚሆኑ ሰዎችን ሲያፈናቅል 250 ሺህ የሚሆኑትን ደግሞ ወደ ጎረቤት ሀገራት እንዲሸሹ አድርጓል። ከአንድ ሺህ በላይ የሚሆኑት ሕይወታቸውን እንዳጡ ይገመታል። ዛሬ ተደርጓል የተባለው የአየር ድብደባ በመዲናዋ ካርቱም፣ ኦምዱርማን እና ባህሪ ከተሞች እንደተፈጸመ የየከተሞቹ ነዋሪዎች ተናግረዋል። የናይጄሪያው ፕሬዝዳንት መሐመዱ ቡሃሪ ስልጣናቸውን ከመጠናቀቁ አንድ ሳምንት ሲቀረው በአፍሪካ ትልቁ የተባለለትን የነዳጅ ማጣሪያ ዛሬ መርቀው ከፍተዋል። ማጣሪያው ከዓመታት መዘግየት በኋላ መጠናቀቁ ተገልጿል። በአፍሪካ አንድ ቁጥር ባለሀብት በሆኑት አሊኮ ዳንጎቴ በንግድ መዲናዎች የተገነባው የነዳጅ ማጣሪያ በሙሉ አቅሙ ሲንቀሳቀስ በቀን 650 ሺህ በርሜል ያጣራል ተብሏል። በመጪው ሰኔ ስራውን እንደሚጀምርም ታውቋል። በመንግስት የሚተዳደሩት የነዳጅ ማጣሪያዎች በበቂ ባለማምረታቸው ምክንያት በአፍሪካ በህዝብ ቁጥር ቀዳሚ የሆነችውና ድፍድፍ ነዳጅም በብዛት የምታመርተው ናይጄሪያ ለሀገር ውስጥ ፍጆታ የሚያስፈልጋት ነዳጅ ከውጪ ስታስገባ ቆይታለች። 19 ቢሊዮን ዶላር የሚፈጀው ማጣሪያ ለነዳጅ የሚወጣውን የውጪ ምንዛሪ እንደሚያስቀርና ከፍተኛ ቁጥር ያለው የሥራ ዕድል እንደሚፈጠር ይጠበቃል። ከነዳጅ ማጣሪያው ጋር ተያይዞ በ2 ቢሊዮን ዶላር የተገነባው የማዳበሪያ ፋብሪካም በአመት 3 ሚሊዮን ቶን ማዳበሪያ የማምረት አቅም እንዳለው የኤኤፍፒ ዘገባ አመልክቷል። በደቡብ አፍሪካ መዲና ፕሪቶሪያ አቅራቢያ በተከሰተ የኮሌራ ወረርሽኝ ቢያንስ 10 ሰዎች መሞታቸውን ባለስልጣናት ትናንት አስታውቀዋል። የኮሌራ በሽታ ምልክት የሚታይባቸው 95 የሚሆኑ ሰዎች ካለፈው ሰኞ ጀምሮ ወደ ሆስፒታል በመምጣት ላይ መሆናቸውን ወረርሽኙ በተከሰተበት ግዛት የሚገኘው የጤና ቢሮ ማስታወቁን የኤኤፍፒ ዘገባ አመልክቷል። ትናንት እሁድ በተደረገ ምርመራ 19 ሰዎች በሽታው እንደተገኘባቸው ተረጋግጧል። ነዋሪዎች የቧንቧ ውሃ ከመጠጣት እንዲቆጠቡ ባለስልጣናት ጥሪ አስተላልፈዋል። የኮሌራው ወረርሽኝ በሽታ ለአስርት ዓመታት ማሽቆልቆልን ካሳየ በኋላ ባለፉት 2 ዓመታት ውስጥ እንደገና በመዛመት ላይ መሆኑን የተባበሩት መንግስታት ድርጅት አስታውቋል። በ43 አገራት የሚገኙና 1 ቢሊዮን የሚሆኑ ሰዎች ለበሽታው ተጋላጭ መሆናቸውን ተመድ አስታውቋል። ወረርሽኙ እንደገና ያንሰራራው ድህነት እየጨመረ በመምጣቱ በግጭቶች መበራከትና በአየር ንብረት ለውጥ ምክንያት እንደሆነ የዓለም ጤና ድርጅት ይገልጻል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዌስት ባንክ ውስጥ በሚገኝ የስደተኞች ጣቢያ ላይ የእስራኤል ሰራዊት ባደረሰው ጥቃት 3 ፍልስጤማውያን መገደላቸውን ባለስልጣናት አስታውቀዋል። የፍልስጤም የጤና ሚኒስቴር እንዳስታወቀው 6 ሰዎች ጉዳት ደርሶባቸዋል። አንድ ተጎጂ በአሳሳቢ ሁኔታ ላይ ይገኛል ተብሏል። የእስራኤል ሰራዊት 3 ሰዎች መገደላቸውን አረጋግጦ አባላቱ ላይ ተኩስ በመከፈቱ የአጸፋ እርምጃ ተወስዷል ብሏል። በፍልስጤማውያን የሚፈጸመው ጥቃት እየጨመረ ነው በሚል እስራኤል ላለፈው አንድ ዓመት አሰሳዋን አጠናክራለች። ይህ በእንዲህ እንዳለ የባይደን አስተዳደር ትናንት እሁድ ባወጣው መግለጫ እስራኤል ዌስት ባንክ ላይ የምታካሄደውን ሰፈራ ነቅፈዋል። የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር እስራኤል በተያያዙት ግዛቶች ላይ የምታካሄደው ፖሊሲ እጅግ አሳሳቢ ነው ብለዋል። እስራኤል 700,000 ሰዎችን በዌስት ባንክ ማስፈሯ ለሰላም እንቅፋት ነው ሲሉ በርካታ የዓለም አቀፍ ማኅበረሰቡ አባላት ይገልጻሉ። ካለፈው ዓመት ተመሳሳይ ወቅት ጀምሮ እስራኤል ባደረሰችው ጥቃት ከ250 በላይ ፍልስጤማውያን ተገድለዋል። ፍልስጤማውያኑ በእስራኤላውያኑ ላይ ባደረሱት ጥቃት ደግሞ 50 ሰዎች ተገድለዋል። የሩሲያ ኃይሎች የዩክሬን ኔፕሮፔትሮቭስክ ክልል ላይ በሚሳኤልና በድሮን የምሽት ጥቃት እንደሰነዘሩ የዩክሬን ባለስልጣናት አስታውቀዋል። በጥቃቱ ህንጻዎች ሲፈርሱ 3 ሰዎች ደግሞ ጉዳት ደርሶባቸዋል ተብሏል። በተጨማሪም ለዛፕሮጄዚያ የኒውክሌር ጣቢያ የኤሌክትሪክ ኃይል የሚያደርሰው መስመር በሩሲያ መመታቱ ታውቋል። የኒውክሌር ማብለያ ጣቢያው የኤሌክትሪክ ኃይል መልሶ እስኪቀጥል ድረስ በነዳጅ በሚሰራ ጄኔሬተር ለሰዓታት ለመቆየት መገደዱም ታውቋል። 16 ሚሳኤሎችና 20 ሻሄድ ድሮኖች በምሽት መተኮሳቸውንና የዩክሬን የአየር መከላከያ 4 ክሩዝ ሚሳኤሎችንና 20 ድሮኖችን መጥቶ መጣሉን የዩክሬን አየር ኃይል አስታውቋል። ይህ በእንዲህ እንዳለ የቡድን 7 አገራት ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ያላቸውን ድጋፍ ገልጸዋል። በሂሮሺማ ጃፓን በቡድን 7 አገራት ጉባኤ መዝጊያ ላይ ትናንት እሁድ ንግግር ያደረጉት ዜሌንስኪ ሩሲያ በቁጥጥሯ ስር እንዳደረገቻት በምትናገረው የባክሙት ከተማ ላይ እየፈጸመች ያለው ውድመት በሁለተኛው ዓለም ጦርነት በሂሮሺማ ላይ ከደረሰው የአቶሚክ ቦምብ ጥቃት ጋር አነጻጽረዋል። ዜሌንስኪ አያይዘውም ዓለም በአንድነት ካልቆመ ሩሲያ ሌላ ተመሳሳይ ጦርነት ከማድረግ አትመለስም ብለዋል። ባክሙት በሩሲያ ቁጥጥር ስር ወድቃለች የሚለውንም ዜሌንስኪ አስተባብለዋል። በመጨረሻ አድማጮች፣ በቡድን 7 ሀገራት የተካሄደው ጉባኤ ጸረ ቻይና ወርክሾፕ ነው ሲል በቻይና የሚደገፈው ግሎባል ታይምስ የተሰኘው ጋዜጣ ዛሬ በርዕሰ አንቀጹ ጽፏል። በሂሮሺማ ጃፓን የተሰባሰቡትን የቡድን ሰባት ሀገራት ቀዳሜ ዕለት ያወጡትን የአቋም መግለጫ ተከትሎ ቻይና በአገሪቱ የሚገኙትን የጃፓን አምባሳደር ጠርታ ስታነጋግር፣ በእንግሊዝ የሚገኘው የቻይና ኤምባሲ ደግሞ አገሪቱ የቻይናን ስም ከማጥፋት እንድትቆጠብ ጠይቋል። የቡድን ሰባት ሀገራቱ ቀዳሜ ዕለት ባወጡት የአቋም መግለጫ ቻይና በታይዋን ላይ የምታደርገውን ዛቻ፣ የኒውክሌር ትጥቋን በተመለከተ እንዲሁም በዓለም ኢኮኖሚ ላይ አላት ያሉትን አሉታዊ ተጽዕኖ አውግዘዋል። ቡድን ሰባት ወደ ጸረ ቻይና ወርክሾፕነት ወርዷል በሚል ርዕስ ግሎባል ታይምስ ባወጣው ርዕስ አንቀጽ አሜሪካ በምዕራቡ ዓለም ጸረ ቻይና መረብ ለመዘርጋት እየጣረች ነው ብሏል። የቻይናው የውጭ ጉዳይ ሚኒስቴር የቡድን ሰባት ሀገራቱ ያወጡትን መግለጫ መቃወሙን አስመልክቶ በአገሪቱ የሚገኙትን የጃፓን አምባሳደር ጠርቶ አነጋግሯል። በዩክሬን ላይ በመታከያው ጦርነት ምክንያት በቡድን ሰባት ጉባኤ ላይ የተወዘገዘችው ሩሲያም ጉባኤው የጸረ ሩሲያና የጸረ ቻይና አቋሞች መፈልፈያ ነው ብላለች። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ጆ ባይደን ከቻይና ጋር ያለው የሻከረ ግንኙነት በቅርቡ ይሻሻላል ብለው እንደሚጠብቁ ተናግረዋል። ቤጂንግ የቡድን ሰባቱን መግለጫ በተመለከተ ፈጣን ምላሽ በሰጠችበት ሁኔታ ውጥረቱ ወዲያውኑ ይረግባል ብለው እንደማይጠብቁ ተንታኞች በመናገር ላይ ናቸው። ለምሽቱ ያዝነው ዜና በዚሁ ተፈጽሟል። ወደ ስመኝሽ ይመራቸዋል።
በጣም አመሰግናለሁ። እንግዲህ ለመጀመሪያ ጊዜያችን ነው እዚህ ስቱዲዮ በቀጥታ ዜናዎችን ስናቀርብ፣ በተከታታይ ቀናቶችም ምንቀጥል ይሆናል። ለዛሬው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሰኞ ግንቦት 14 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እጋብዛለሁ። አሁን ወደ ቀዳሚው የአበይር ዘገባችን ነው የምናልፈው። ከደቡብ ሱዳን ድንበር አቋርጠው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች ጋምቤላ ውስጥ 10 ሰዎችን ገድለው 12ቱን ማቁሰላቸውን የክልሉ የጸጥታ ቢሮ አስታውቋል። ታጣቂዎቹ በኑዌር ዞን ዋንቱዋ ወረዳ መተሃር ከተማ በመትገኘው መካነ ኢየሱስ ቤተክርስቲያንና በማንኩይ ወረዳ ቢልኬች ቀበሌ ገብተው ጥቃት እንደፈጸሙ የክልሉ ጸጥታ ቢሮ አስታውቋል። ፀሐይ ዳምጠው ዝርዝር አላት።
ቅዳሜ ግንቦት 12 ቀን 2015 ዓ.ም ተምረት ማምሻውን ከደቡብ ሱዳን ድንበር አቋርጠው የገቡ የሙርሌ ታጣቂዎች በፈጸሙ ጥቃት 10 ሰዎች መገደላቸውን ያረጋገጡት የክልሉ የጸጥታ ቢሮ ምክትል ኃላፊ አቶ ኡቶው ኡኮት የቆሰሉት 12 ሰዎች ጋምቤላ ሆስፒታል ሕክምና በመከታተል ላይ መሆናቸውን ተናግረዋል።
ክስተቱ ያው ማታ ነበር የተፈጠረው። በኑዌር ዞን ሁለት ወረዳዎች ላይ ነው ችግር የተፈጠረው። አንደኛ በዋንቷ ወረዳ፣ ሁለተኛ ደግሞ መኮይ ወረዳ ነው። ስለዚህ ሁለቱ ቦታ ላይ በተመሳሳይ በሌሊት ነው ሙርሌ ገብቶ ጥቃት የፈጸሙ። ዋንቷ ላይ በአንድ ቤተ ክርስቲያን ችሎት ላይ የነበሩ ሴቶችን ላይ ነው ጥቃት የፈጸሙ። ከዛ በዛ ጥቃት ወደ 20 ሰው ተገድሏል። እዚያ በዛ ወረዳ ማለት ነው። 9 ሰው ሲሞቱ ወደ 11 ሰው ደግሞ ቆስሏል። እንደገና በመኮይ ወረዳ ሁለት ሰው ላይ ነው ጉዳት የፈጠሩ። አንዱ ሲሞት አንዱ ደግሞ ቆስሏል። ጠቅላላ በኑዌር ዞን በተፈጠረው ጥቃት 10 ሰው ሞቷል። 12 ሰው ደግሞ ከባድና ቀላል ጉዳት ደርሶባቸው በአሁኑ ሰዓት በጋምቤላ ሆስፒታል በኑዌር ዞን የኒኛንግ ሆስፒታል ላይ ሕክምና እየወሰዱ ይገኛሉ።
ታጣቂዎቹ ከደቡብ ሱዳን ወደ ኢትዮጵያ የሚሻገሩበት ድንበር ሰፊ መሆኑን የገለጹት ኃላፊው በሌላ አካባቢ ተመሳሳይ ጥቃት እንዳይፈጸም የመንግስት የጸጥታ ኃይሎች ለአሰሳ እንደተሰማሩ አመልክተዋል።
ይህንን ለመቀልበስ የፌደራል ፖሊስ መደበኛ ፖሊስ እና መከላከያም ቦታ አድርሶ የዛ አካባቢ ሚሊሻ በማደራጀት ስምሪት ተደርጓል። እኛምን በአካል ሄደን ህዝቡን አዋይተናል። የአካባቢ ጥበቃና ደህንነት እንዲጠናከርና አሰሳ እንዲደረግ ተነጋግረናል።
የሙርሌ ጎሳ ታጣቂዎች ከደቡብ ሱዳን ወደ ኢትዮጵያ ድንበር ተሻግረው በጋምቤላ ክልል ጥቃት መፈጸማቸው ሲነገር የመጀመሪያ ጊዜ አይደለም። ታጣቂዎቹ ድንበር አቋርጠው ኢትዮጵያ ውስጥ በመግባት ሰላማዊ ሰዎችን እንደሚገሉና ልጆችም ጠልፈው እንደሚወስዱ የአሜሪካ ድምጽን ጨምሮ ከዚህ ቀደም በተለያዩ ዓለም አቀፍ ተቋማት መዘገቡ ተወሳል። ታጣቂዎቹ ሰላማዊ ሰዎችን የሚገሉትና ልጆችም ጠልፈውትም ከኢትዮጵያ ብቻ ሳይሆን ደቡብ ሱዳን ውስጥ መሆኑን የአካባቢው ቃል አቀባይ ጆ አዲንጎራናይ ከዚህ ቀደም ለአሜሪካ ድምጽ አመልክተዋል። ከዚህ አንጻር መፍትሄ ምን ሊሆን እንደሚችል የተጠየቁት ኃላፊው ተከታዩን መልሰዋል።
አው ባለፈው በየካቲት ወር ወደ የካቲት 23 አካባቢ ጆ አይደን ግሬት ቢፎር አድሚኒስትሬሽን አስተዳዳሪዎች ጋር ተወያይተናል። ይህን ችግር ለመቀልበስ ማለት ነው። ተደጋጋሚ ክስተት ስለሆነ ይህንኑ ለማስቆም እና ሰዎቹም ድንበር አቋርተው ተሰው መጥቶ ጥቃትና ከፍት ዝርፊያና ህጻናት አፈና እንዲቆም በሚገባ ተነጋግረናል። ስለዚህ በዘላቂነት ክስተቱ ለመከላከል ለመቀልበስ እንትን ያስፈልጋል። የህዝብ ለህዝብ ግንኙነት ማጠናከር ያስፈልጋል። እሱን እንሰራበታለን። ሌላ ደግሞ የአካባቢ ጸጥታ ከማስከበር ጋር ተያይዞ መደራጀት የሚገባቸው የጸጥታ አካላት ተደራጅተው አካባቢ ጥበቃ እንዲያደርጉ ማድረግ ነው።
ታጣቂዎቹ ተጨማሪ ጉዳት እንዳያደርሱ የአካባቢው ማህበረሰብ ከአካባቢው ሚሊሻ ጋር በመሆን ክትትል እያደረገ ይገኛል ያሉት አቶ ኦቶው፣ ክልሉ አሁን ባለው ሁኔታ የጸጥታ ኃይሉን በማቀናጀት ሰላምና ጸጥታ የማስከበር ስራውን እየሰራ እንደሆነም ጠቅሰዋል። በጥቃት አድራሾች ላይ እርምጃ ለመውሰድ በትኩረት እየተሰራ እንደሚገኝም አስታውቋል። የክልሉ ምክትል ርዕሰ መስተዳደር አቶ ተንኩዌ ጆክን ጨምሮ የተለያዩ ባለስልጣናት በኑዌር ዞን በዋንቷና በማኩዌ ወረዳዎች ተገኝተው ጉዳት የደረሰባቸውን የህብረተሰብ ክፍሎች እንዳበረታቱም አቶ ኦቶው ተናግረዋል። ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል 50 ዓመት እድሜ ያስቆጠረው ፓርቲ በድጋሚ ምዝገባ ለማድረግ ማመልከቻ እንደማያስገባ አስታወቁ። ፓርቲያቸውም ሆነ ግዚያዊ አስተዳደሩ የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠውን ውሳኔ ተቃውሞ መግለጫ ማውጣቱን ገልጸው ጉዳዩን ለአፍሪካ ህብረትም ማሳወቃቸውን ተናግረዋል። ሊቀመንበሩ ዛሬ ለጋዜጠኞች በሰጡትና አንድ ሰዓት በፈጀው ጋዜጣ መግለጫ ላይ የተለያዩ ጉዳዮችን ያነሱ ሲሆን ፓርቲያቸው ሁሉንም አይነት ለውጥ ለማምጣት እየሰራ መሆኑን ተናግረዋል። ተፈናቃዮች ወደ ቀያቸው አለመመለሳቸውን፣ ከጦርነቱ በፊት የክልሉ አስተዳደር ወሰን የነበሩ አካባቢዎች በግዚያዊ አስተዳደሩ መተዳደር አለመጀመራቸውንና በጦርነቱ ውስጥ ተፈጽመዋል ያሏቸውን በደሎች የሚያጣራ አካል ስራ አለመጀመሩን እንደ ጉድለት ያነሱት ዶክተር ደብረጽዮን ሆኖም የሰላም ስምምነቱ ሰላም ለማምጣት በሚያስችል ሁኔታ ላይ ይገኛል ሲሉ ጠቁመዋል። በጦርነቱ ምክንያት ህወሓት ጠቅላላ ጉባኤ ሳያደርግ መቆየቱን የጠቆሙት ዶክተር ደብረጽዮን አሁን ጉባኤ ለማካሄድ አጠቃላይ ማስተካከያ አድርገናል፣ የአመራር ለውጥም ከርሱ ጋር ተያይዞ ይመጣል ብለዋል። ወደ ተከታዩ ዜና ስናልፍ የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በትግራይ ክልል ያለው ሰብአዊ ቀውስ እጅግ አሰቃቂ ደረጃ ላይ በመድረሱ የሚመለከታቸውን አካላት ትኩረት እንደሚሻ አስታወቀ። ምክር ቤቱ ባወጣው መግለጫ የአሜሪካ የዓለም አቀፍ ልማት ኤጀንሲ ወይም USAID እና የዓለም ምግብ ፕሮግራም ወይም WFP ለትግራይ ክልል ሲያቀርቡት የነበረውን ሰብአዊ እርዳታ በማቋረጣቸው ተረጂዎች ጭንቀት ውስጥ መግባታቸው ተገልጿል። የኢትዮጵያ የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር አቶ ሄኖክ መለሰ ስለ መግለጫው ለአሜሪካ ድምጽ በሰጡት ቃለ መጠይቅ እርምጃው ተረጂዎችን ለከፋ ችግር እያጋለጠ በመሆኑ ድርጅቶቹ ያቋረጡትን የእርዳታ አቅርቦት መልሰው እንዲያስጀምሩ ጥሪ አቅርበዋል። ገብረ ሚካኤል ገብረ መድህን ዝርዝራለው።
የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት አርብ ዕለት ግንቦት 11 ቀን 2015 ዓ.ም ምረት ያወጣውን መግለጫ በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የምክር ቤቱ ዋና ዳይሬክተር አቶ ሄኖክ መለሰ ሁለቱም ዓለም አቀፍ ድርጅቶች የእርዳታ አቅርቦትን ለማቋረጥ ከወሰኑ በኋላ የምክር ቤቱ አባላት በትግራይ ክልል ጉብኝት ማድረጋቸውን ተናግረዋል። በጉብኝታቸው ወቅት ሰብአዊ ቀውሱ ከባድ መሆኑን ተመልክተናል ያሉት ዋና ዳይሬክተሩ እርዳታውን ማቋረጥ በሚሊዮን የሚቆጠሩ ሰዎችን ለችግር ስለሚያጋልጥ ዓለም አቀፍ ለጋሽ ድርጅቶቹ ውሳኔያቸውን መልሰው እንዲያጤኑት ጥሪ አቅርበዋል።
በአካል ተገኝተን የህዝቡን ሁኔታ አይተናል። በጣም አስቸጋሪ በሆነ ሁኔታ ላይ ነው ወገን ያለውና በዚህ ላይ እንግዲህ እንዲህ አይነት ነገር መቆሙ የበለጠ ህብረተሰቡን በተለይ ደግሞ ምንም ለዚህ ኮንትሪቢዩት የማያደርጉም ሰዎች ህፃናት፣ አረጋውያን በውሳኔው መሰረት እንዲሁ እርዳታውም እያለ ከፍተኛ የሆነ ችግር ላይ የወደቀ ማህበረሰብ ስለሆነ የነሱ ነገር በጣም ይመለከተናልና ከዚህ አንፃር ሚሊየን ሲሆነ ኒድ ነው ያለውና በዚህ ላይ የሚኖር ውሳኔ የበለጠ ሰውን ለሞት የሚዳርግ ስለሆነ የአሜሪካ መንግስትንም ዩኤስኤድንም ይሁን WFP እርዳታቸው እንዲቀጥሉና ጎን ለጎን ደግሞ አስፈላጊ የሆነ ማጣራትን ኮንሰርናቸው ማድረስ የሚደረግበት መንገድ መንግስትም እንዲፈልግ የሚያሳስብ መግለጫ ነው ያወጣ ነው።
በክልሉ ስር የተደደውን ሰብአዊ ቀውስ ሁሉም አካላት በትኩረት ሊመለከቱት እንደሚገባም አቶ ሄኖክ አሳስበዋል።
ያለውን ሁኔታ በቅርበት እናውቀዋለን፣ እንከታተላለን። እርዳታም ያለ እርዳታ የሚፈልገው ማህበረሰብ መጠንና እርዳታው ብዙም ይመጣጠን አይደለም። በጣም አስከፊ አስቸጋሪ ነገር እንዳለ አይተናል። በአሁኑ ደግሞ ስንሄድ ደግሞ ይሄ በቆመበት ሁኔታ ነው ያለውና ህዝቡም ትንሽ የመጨነቅ ሁኔታ ይታያል እና አስቸጋሪ የሆነ አፋጣኝ ድጋፍ የሚፈልጉ ብዙ እንደሆኑ እና በጣም አቴንሽን የሚፈልግ በጣም አስከፊ እንደሆነ መናገር ይቻላል።
የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በትግራይ የተቋረጠውን እርዳታ መልሶ ለማስጀመር የሚደረግን ማንኛውንም ጥረት ለመደገፍ ዝግጁ መሆኑን በመግለጫው አስታውቋል። የአሜሪካ የዓለም አቀፍ ልማት ኤጀንሲ USAID እና የዓለም ምግብ ፕሮግራም WFP በትግራይ ክልል ሲያከናውኑት የቆዩትን የምግብ እርዳታ ስርጭት በጊዜያዊነት ማቋረጣቸውን ያስታወቁት ከ20 ቀናት በፊት ነበር። ለጋሽ ድርጅቶቹ ከውሳኔው ላይ የደረሱት ለሰብአዊ እርዳታ የገባው እህል ከዓላማው ውጪ እየተመዘበረ ለገበያ በመቅረቡ እንደሆነ በወቅቱ አመልክቷል። አቶ ሄኖክ መለሰ የዓለም አቀፍ ተራድኦ ድርጅቶቹን ውሳኔ ባይቀበሉትም ለችግረኛ ተረጂዎች የሚቀርበውን ሰብአዊ እርዳታ በሕገወጥ መንገድ ለገበያ ማቅረብ ግን ትክክልና ተገቢ አለመሆኑን አስረድቷል።
ጉዳይ አሳስቦን መጀመሪያ ያው እንግዲህ ማስረጃዎችን ማሰባሰብ ነበረብን። በምን መልክ ነው የቆመው የሚለውን ነገር ለማጣራት አንዳንድ ሂደቶችን አድርገናል። ሰዎችንም ድርጅቶችንም እንደዚሁ ደግሞ የትግራይ ጊዜያዊ አስተዳደር ጋር በነበረን አጭር ቆይታም ሁኔታዎችን ለመስማት ለማዳመጥ ሞክረናል። እንግዲህ በዛ ላይ ያገኘነው ነገር የቆመበት ምክንያት ለእርዳታ የሚመጣ እህል በሽያጭ ላይ መገኘቱና ስርቆትም መኖሩን የሚያመላክቱ ነገሮችን አይተናል። እንዲህ ያሉ ያልተገቡ መርህን የጣሱ ድርጊቶች ከሆኑ ይህንን ድርጊት የማስተካከል ኃላፊነት የኛ የሁላችንም ነው ብዬ አስባለሁ። በመግለጫችንም በደንብ እንደተቀመጠው እኛም እንደ ኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የምናምነው በዓለም አቀፍ ደረጃ ያለውን መርህ ማንኛውም ለእርዳታ የሚመጣ እህልም ይሁን የተለያዩ ነገሮች ለሽያጭ ወይም ደግሞ ስርቆት እንግዲህ በዚህ መልኩ መገኘት በምንም አይነት ተቀባይነት እንደሌለው አስረግጠን ማስመር እንፈልጋለን። መንግስትም በተለይ ደግሞ የትግራይ ጊዜያዊ አስተዳደሩ ኃላፊነት በተሞላው መልኩ ይህንን ጉዳይ አጣርተው እርምጃ መውሰድም ያስፈልጋል። አሰራርንም ማስተካከል ያስፈልጋል።
የትግራይ ክልል ጊዜያዊ አስተዳደር በዓለም አቀፍ ለጋሾች የቀረበው እርዳታ ለገበያ ስለመዋሉ የሚያጣራ ግብረ ኃይል ማቋቋሙን አስታውቋል። ሰብአዊ እርዳታ እንዲከፋፈል ማመቻቸት እንጂ የእርዳታ እህል ማከፋፈል ስራው አለመሆኑን የገለጸው የኢትዮጵያ መንግስት በበኩሉ በድርጊቱ ላይ የሚደረገውን ምርመራ እንደሚደግፍ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታዩ ዘገባ ደግሞ ወደ አማራ ክልል ይሆናል የምናልፈው። የአማራ ህዝብ ጥያቄዎች ምላሽ እንዲያገኙ ከመላው ኢትዮጵያውያን ጋራ በመተማመንና በመተባበር እንደሚሰራ የአማራ ክልል ብልጽግና ፓርቲ አስታወቀ። በክልሉ ርዕሰ መዲና ባህር ዳር ከተማ ላለፉት 3 ቀናት ሲካሄድ የቆየው የአማራ ክልል የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ኮንፈረንስ ሲጠናቀቅ ፓርቲው ባወጣው ያቋም መግለጫ የአማራ ህዝብ ጥያቄ ምላሽ የሚያገኘው የኢትዮጵያዊነት ማቀፍን ባስቀደመ መልኩ ውስጣዊ አንድነትን በማጠናከር እንደሆነ አስተውቋል። ለዚህም የፓርቲው መሪዎች አስፈላጊውን መስዋዕትነት ለመክፈል መዘጋጀታቸውን አመልክቷል። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴህንና በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁራን በበኩላቸው ውለው ያደሩ ያሏቸው የአማራ ህዝብ ጥያቄዎችን ምላሽ ለመስጠት የአማራ ክልል ብልጽግና ፓርቲ ከመግለጫ ባለፈ መሬት ላይ የወረደ ስራ ለመስራት እንቅስቃሴ መጀመር አለበት ብለዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ለ3 ቀናት ያህል ሲያካሂዱት የሰነበቱት ውይይት ተጠናቋል። ፓርቲው የውይይቱ መጠናቀቁን ተከትሎ ባወጣው ያቋም መግለጫ በጸረ ኢትዮጵያና ጸረ አማራ አቋም ህልውናቸውን በመሰረቱ ሲል በገለጻቸው ቡድኖች የተሳሳተ የታሪክ አረዳድ የአማራ ህዝብ ፖለቲካዊ ችግር ስር የሰደደና የተወሳሰበ እንዲሆን ማድረጉን አምኗል። በውይይቱ መክፈቻ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፈለ ያደሩ ብለው የተጠቀሷቸው የአማራ ህዝብ ጥያቄዎች የወሰንና ማንነት፣ የህገ መንግስት መሻሻል፣ የዜጎች መብት መከበር፣ የጨቋኝና ተጨቋኝ ትርክቶች ይስተካከል የሚሉ ናቸው። እነዚህ የህዝብ መሰረታዊ ጥያቄዎች የሚፈቱት በሰላማዊ መንገድ ብቻ ነው ማለታቸው ይታወሳል። ፓርቲው በውይይቱ ማጠቃለያ በያዘው አቋም ጥያቄዎቹ ምላሽ እንዲያገኙ ውስጣዊ አንድነትን ከማጠንከር ባለፈ ከመላው ኢትዮጵያውያን ጋር በመተማመንና በመተባበር እንደሚሰራ ገልጿል። የአማራ ዲሞክራሲያዊ ንቅናቄ አዴህን ሊቀመንበር አቶ ተስፋውን አለምነ ያደሩ የዋሉ ሲሉ የገለጿቸው የአማራ ህዝብ ጥያቄዎች ምላሽ የሚያገኙት ከሌሎች ኢትዮጵያውያን ጋር በመሆን እንደሆነ አስምረውበታል። ለዚህም የአማራ ብልጽግና ፓርቲ አሁን የያዘው አቋም ትክክለኛ ነው ብለዋል።
ግሌም ከፖለቲካ እይታም ከታየው የአማራ ህዝብ ጥያቄዎች በኢትዮጵያዊ ማዕቀፍ ይፈታሉ። በኢትዮጵያን አንድነት ጥላ ስር ያ ማለት የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ከፍታ የሚመኝ በዛ ጥላ ስር ውስጥ ይፈታል ማለት ሌሎችም ተስፋ እንዲያደርጉ ከተነጠይና ወይም ፖለቲካ በባህሪው ወዳጅ ማብዛት ጠላት መቀነስን ይጠይቃል። ስለዚህ ሌሎችንም ኃይል የሚያሰባስብ መግለጫ በመሆኑ በዚህ በኩል ጥሩ ነው የሚል እምነት አለኝ። ያው እንደሚታወቀው ያው ገዢው ፓርቲ ያው ብልጽግና ፓርቲ ነው። ስለዚህ ወደድንም ጠላንም ደገፍነውም ተቃወምነውም ብልጽግና ጥንካሬም ድክመትም ተቻ ያደርገናል። ስለዚህ ውስጣዊ አንድነት ኑሯቸው በተሻለ መናበብ በተሻለ አንድነት ጥሩ እንቅስቃሴ ሲወስድ መንግስታዊ ስራዎችም ይሳለጣሉ። በመንግስታዊ ስራ አብረን እየሰራን ይያልን ስለሆነ መንግስታዊ ስራ ደግሞ ከጠንካራ ፓርቲ ይመነጫል። ስለዚህ ፖለቲካ ሊሰራ የሚችለው ሰላምና ደህንነት ሲኖር ነው። ሰላምና ደህንነት ባልተከበረበት ሁኔታ የተረጋጋ ፖለቲካ ሊሰራ አይችልም። የተረጋጋ ፖለቲካ ከሌለ ደግሞ የተረጋጋ መንግስት የለም። የተረጋጋ መንግስት ከሌለ ደግሞ የህዝብ ተጠቃሚነት ጥያቄ ውስጥ ነው የሚወድቀው። ስለዚህ ፓርቲው ወቅቱን አገናዝቦ መምከሩ በጎ ነው ማለት ነው የሚቻለው፣ ጥሩ ነው ማለት ነው የሚቻለው። ጥሩ ሊሆን የሚችለው ግን እነኛ በመግለጫቸው ያስቀመጧቸው አንኳር አንኳር ነጥቦች፣ መሰረታዊ ጥያቄዎች መሬት ለማስነካት የሚካሄድበት የተግባር እንቅስቃሴ መታጀብ መቻል አለባቸው። ያው የፖለቲካ ሐሳብ ነው፣ ሐሳብ መሬት መንካት መቻል አለበት። መሬት እስካልነካ ድረስ ጥያቄ ሆኖ ነው የሚቀረው።
በውይይቱ ፈተናዎችንና የመውጫ ስልቶችን መለየቱን የገለጸው የአማራ ክልል ብልጽግና ፓርቲ የጋራ ቅቡልነት የተሰጠው መንግስት ለመገንባት የሚያስችል ህብረ ብሔራዊ ሂደት አማራጭን አስቀድመናል ብሏል። የአማራ ህዝብ ጥያቄዎች ፍትሐዊና ተገቢነቱ የማያጠራጥር ነው ያለው ፓርቲው ጥያቄዎቹ ምላሽ እንዲያገኙ ሁሉንም አይነት መስዋዕትነት ለመክፈል ዝግጁ መሆኑን በመግለጫው ጠቅሷል። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ኤፍሬም አህዱ ፓርቲው ችግሮችን ከመለየትና ከመተንተን ባለፈ መሬት ላይ የወረደ ስራ ለመስራት እንቅስቃሴ መጀመር አለበት ብለዋል።
ከዚህ በፊት ሲደረግ እንደነበረው ችግር አለ እንደዚህ ከማለት ይልቅ ቀጥተኛና ቁርጠኛ የሆነ አቋም ብቻ ሳይሆን መሬት ላይም ይሄ አቋም ይሄ ሀሳብም ችግሩን እንፈታለን የሚለው እንፈታለን ከማለት ባሻገር መሬት ላይ ማውረድም ያስፈልጋል። አቋም እንደ አቋም መሬት ላይ ዝቅ ማለት አለበት፣ መውረድ አለበት። ህዝቡም ያን ይመስለኛል የሚፈልገው። መቼ እንዴት የሚለውን መመለስ ያስፈልጋል። እንደዚህ እንደዚህ ቁርጠኞች ነን ምንትስ ምንትስ ከማለት መቼ እንዴት የሚለውንም በዛው መሳለመሳም መመለስ ያለበት ጉዳይ ነው ብዬ አስባለሁ።
ሌላው በዚሁ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ያያው ገነት የህዝቡ ጥያቄዎች መሰረታቸው ሀገር አቀፍ መፍትሄ የሚያስፈልጋቸው በመሆኑ የፓርቲ ስርዓቱ ቅድሚያ መስተካከል አለበት ይላሉ።
ችግሮቹ በጣም መዋቅራዊ ናቸው። ህገ መንግስታዊ ችግሮች አሉ። ሌላ ደግሞ የፓርቲ ስርዓት የውስጥ የዲሞክራሲ ችግር፣ የፓርቲ የስትራቴጂ ችግሮችም ያሉበት ስለሆነ ይህን በአንድ ክልል በተደረገ ወቅታዊ ስብሰባዎችና የጋራ መግለጫዎቹ መፍትሄ የሚሰጥ ሳይሆን መዋቅራዊ ችግር እስከሆኑ ድረስ ስርዓታዊ የሆነ መፍትሄ ያስፈልጋቸዋል። ያ ከሆነ ምናልባት መግለጫዎቹ ወደ ተግባር ሊቀየሩ ይችላሉ እንጂ ባለው ሁኔታ ግን መፍትሄ የሚሆኑ ናቸው ወይም ደግሞ ገቢራዊ ይሆናሉ የሚል እምነት የለኝም።
ፈተናዎችን ወደ እድል በመቀየር ህዝባችንን እናሻግራለን በሚል መሪ ቃል ለሶስት ቀናት የተካሄደው የአማራ ክልል ብልጽግና ፓርቲ ውይይቱ ቀጣይነት እንዳለው ተጠቅሷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ተከታይ ደግሞ የሱዳን ስደተኞችን ሁኔታ ነው የምንመለከተው። የሱዳን ጦርና ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ከሚያዝያ 7 ጀምሮ በካርቱምና ሌሎች አካባቢዎች በሚያካሂዱት ግጭት ምክንያት 5.7 ሚሊዮን የሚሆኑ ሰዎች የአስቸኳይ ሰብአዊ እርዳታ ፈላጊ ሆነዋል። በኢትዮጵያና በሱዳን ድንበር በመተገኘው መተማ ከተማ የሚገኙ ስደተኞችን ሁኔታ ተመልክቶ ሲሲቲቪ ያጠናቀረው ዘገባ ተከታዩ ነው። ዓለም አቀፉ የስደተኞች ድርጅት IOM ረቡለት ያወጣው መረጃ እንደሚያሳየው በመላው ሱዳን ቢያንስ 843,130 ሰዎች ተፈናቅለዋል። ወደ 259,000 የሚጠጉ ሰዎች ደግሞ ወደ ጎረቤት ሀገራት ተሰደዋል። ኢትዮጵያና ሱዳንን ወደምታገናኘው መተማ ከተማ ግጭቱ ከጀመረበት ጊዜ አንስቶ በቀን ከ700 እስከ 800 የሚደርሱ ሰዎች የሱዳንን ድንበር ተሻግረው ይገባሉ። የቻይና ማዕከላዊ የቴሌቪዥን ጣቢያ የሆነው ሲሲቲቪ ካነጋገራቸው ስደተኞች መካከል አንዱ የሆነው እስማኤል ሁሴን ግጭቱ ከመጀመሩ በፊት እሱና ነፍሰ ጡር ባለቤቱ በካርቱም ይኖሩ እንደነበር ገልጾ አለመረጋጋቱ መኖሪያ ቤታቸውን ጥለው እንዲሰደዱ እንዳስገደዳቸው ገልጿል።
እዚህ ለመድረስ በጣም ብዙ ቀናት ፈጅቶብናል። በየመንገዱ ላይ የፍተሻ ጣቢያዎች አሉ። ወደ ኢትዮጵያ ድንበር ከደረስን በኋላ ለሌላ ዙር የደህንነት ፍተሻ ወደ አልቀዳሪፍ ተልከን ነበር። እኔና ለነፍሰ ጡር ባለቤቴ እዚህ ለመድረስ በጣም ከባድ ነበር። በሱዳን የነበረኝን ሁሉ ነገር አጥቻለሁ። አሁን እንደገና ከምንም መጀመር አለብኝ።
በሱዳን ይሰሩ የነበሩ ኢትዮጵያውያንም ደህንነታቸውን ለማረጋጋት ሌላ አማራጭ ስላልነበራቸው ወደ ትውልድ ሀገራቸው ተመልሰዋል። ከነዚህ አንዱ በሱዳን ስደት ላይ ይኖር የነበረው ነብሱ መሐመድ ኑር አንዱ ነው።
እኛ ወደን አይደለም ከሱዳን ካርቱም እየወጣን መሰራ ዲጅካ የሚባለው መሰራ አለ። ከላይ እንደዚህ ሲተኮስ ተመልሶ ቤት ቀዶ ገብቶ የሰው ልጅ እየገደለ ነበር። እኛ ለነፍሳችን ብለን ሸሽተን እዚህ መጣን እንጂ ወደን አይደለም እዚህ መጣን።
ባለም አቀፉ የስደተኞች ድርጅት ወይም IOM የኢትዮጵያ ዋና ስራ አስፈጻሚ የሆኑት አቢባቱ ዌንፎል እንደሚያስረዱት ከሱዳን እየሸሹ ወደ ኢትዮጵያ የሚገቡት ስደተኞች አስቸኳይ መሰረታዊ እርዳታ የሚያስፈልጋቸው ቢሆንም በቂ ድጋፍ ግን እያገኙ አይደለም።
The needs are huge.
ፍላጎቱ እጅግ ከፍተኛ ነው። ከረጅም ጉዞ በኋላ እዚህ መድረስ የቻሉ ሰዎች አሉ። በአስከፊ ሁኔታ ውስጥ ያሉ የመጠለያ፣ የምግብ፣ ትራንስፖርት፣ የውሃ አቅርቦትና የመጸዳጃ ድጋፍ የሚያስፈልጋቸው ሰዎች እየመጡ ነው። እነዚህ አገልግሎቶች ያስፈልጓቸዋል፣ ነገር ግን እርዳታው የለም።
የ21 ዓመቷ ሴራ ወይን እድሪስ አሌ ገና መተማ መድረሷ ነው። ቤተሰቦቿን፣ ጓደኞቿን፣ ጎረቤቶቿንና መኖሪያዋን አጣለች። አሁን ለመለወጥ አንድ ምኞት ብቻ እንደቀራት ተናግራለች።
احنا بس عايزين زول يدعمنا ونحس بالامان
ሰላምና ደህንነት እመኛለሁ። የተኩስ ድምጽ ለማስማት አልፈልግም። የሚሰማኝን ፍርሃት መርሳት ምችልና ትምርቴን በቀጥል ደስ ይለኛል። ጤናና ምግብ ማግኘት እመኛለሁ። መኖር ፈልጋለሁ።
የሱዳን ጦር ትላንት በዋና ከተማይቱ ካርቱም ያየር ድብደባ ማድረጉን ነዋሪዎች ለሮይተርስ ገልጸዋል። ጦሩ ጥቃቱን ያደረሰው አንድ ሳምንት የሚቆየው የተኩስ አቁም ስምምነት ተግባራዊ ከመሆኑ ከሰዓታት በፊት ነው። በዓለም ጤና ድርጅት መረጃ መሰረት እስካሁን በግጭቱ 705 ሰዎች ሲሞቱ ቢያንስ 5287 ሰዎች ጉዳት ደርሶባቸዋል። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ፕሬዝዳንት ጆ ባይደን በጃፓን ቡድን 7 ስብሰባ ላይ ተገኝተው ወደ ሀገራቸው ከተመለሱ በኋላም ዩናይትድ ስቴትስ እዳዋን መክፈል እንዳትችል ከሚያደርጋት መሰናክል ለመከላከል የሚደረገው ንግግር ቀጥሏል። የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ ኢግሊሲያስ በብድር እዳው ጣራ ክርክር ዲሞክራቶችና ሪፐብሊካኖች አሁን ያሉበትን አቋም ተመልክታለች። ደረጀ ደስታ ያቀርባል።
ፕሬዝደንት ጆ ባይደን በጃፓን ሂሮሺማ የቡድን 7 አባላት ስብሰባን ለማጠናቀቅ እየተዘጋጁ በነበሩበት ወቅት ዩናይትድ ስቴትስ እዳዋን መክፈል እንድትችል ሪፐብሊካኑ የአክራሪነት አቋማቸውን እንዲተው ጥሪ አቅርበዋል።
I've done my part. We put forward a proposal to cut spending by more than $1 trillion.
በኔ በኩል የኔን ድርሻ ተወጥቻለሁ። ከዚህ ቀደም በገባሁት ቃል መሰረት ከወጪ ቅነሳና በገቢና በወጪ መካከል ያለውን ልዩነት እንዲቀንስ ከማድረግ በተጨማሪ $1 trillion በላይ የሚሆን ወጪ ለመቀነስ የሚያስችል እቅድ አቅርቤያለሁ። አሁን ደግሞ መንቀሳቀስ ያለበት የሌላኛው ወገን ነው።
ሪፐብሊካኖች በበላይነት የሚቆጣጠሩትን የተወካዮች ምክር ቤት የሚመሩት አፈጉባኤው ኬቪን መካርቲ ከፍተኛ የወጪ ቅነሳ ጠይቀዋል። የተወካዮች ምክር ቤት አባል ጆዲ አሪንግተን በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ቀርበው ለሀብታም ግለሰቦችና ኩባንያዎች ተሰጥቶ የነበረውን የግብር እፎይታን በማንሳት ገቢን ለመጨመር የቀረበውን የባይደንን የበጀት እቅድ ተቃውመውታል።
I think the American people understand that the cost of
እኔ እንደሚመስለኝ የአሜሪካ ሕዝብ እየደረሰበት ያለው የኑሮ ውድነት ቀውስ የመነጨው በወጪ ምክንያት እንጂ አነስተኛ ግብር ስላለብን አለመሆኑን ይገነዘባል። ሁኔታው በኮቪድ ወቅት የተከፈለ ከፍተኛ መጠን ያለው የቀረጥ ገቢ የነበረ ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2021 ዓመተ ምህረትም እንዲሁ ሌላ በከፍተኛነት የተመዘገበ የግብር ገቢ ተገኝቷል።
ዴሞክራቱ የሕግ መወሰኛው ምክር ቤት አባል ክሪስ ቫን ሆለንም እንዲሁ በኤቢሲ ቴሌቪዥን ላይ በመቅረብ
If you default, we're talking about depression. We're talking about 18
ዳህን መክፈል አለመቻል ውስጥ ከገባን የምናወራው ስለ ኢኮኖሚው ድቀት ነው። የምንነጋገረው ስራቸውን ስለሚያጡ ቁጥራቸው 15 ሚሊዮን ስለሚደርሱ ሰዎች ነው። የምንነጋገረው ስለሚጨምረው የወለድ መጠን ነው። የምንነጋገረው ለአሜሪካውያን ሁሉም ነገር የበለጠ እየተወደደ ስለመምጣቱ ነው።
የብድር ጣራው ከፍ የማይል ከሆነ ከባድ ምርጫዎች መደረግ ይኖርባቸዋል ያሉት ሚት ዘ ፕሬስ በተሰኘው የኤምቢሲ ቴሌቪዥን ላይ የቀረቡት የገንዘብ ሚኒስትሯ ጃኔት የለን ናቸው።
We have to pay interest in principal on outstanding debt.
በዋናው ዕዳችን ላይ ወለድ መክፈል ይኖርብናል። በማህበራዊ ደህንነት ዋስትና ለሚተማመኑና ክፍያ ለሚጠብቁ የሰራዊት አባላት መክፈል ይኖርብናል። ለፌደራሉ መንግስት አገልግሎት ለሚሰጡ የኮንትራክት ሰራተኞችና ለሌሎች አንዳንድ ክፍያዎች የሚከፈል ነገር አይኖርም።
እንደ አውሮፓ አቆጣጠር እስከ ሰኔ ወር መጀመሪያ ድረስ ሪፐብሊካንና ዴሞክራቶቹ የምክር ቤት አባላት ከአንድ ስምምነት የማይደርሱ ከሆነ ዩናይትድ ስቴትስ ምንም ገንዘብ እንደማይኖራት የገንዘብ ሚኒስትሯ የለን ገምተዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ጥንቅሮቻችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሻገረው። ለሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው አፍሪካ ነክ ጉዳዮች ነው። Up. በአፍሪካ ውስጥ እና ከአፍሪካ ውጪ ያሉ ሴት የሥራ ፈጣሪዎች የተሳተፉበት አመታዊ የስልጠናና የልምድ ልውውጥ መርሃ ግብር በቅርቡ ናይሮቢ ውስጥ ተካሂዷል። አመታዊውን መርሃ ግብር ያዘጋጀው ቢሮው ኒውዮርክ የሆነው ሴንተር ፎር ግሎባል ኢንተርፕራይዝ የተሰኘ ማዕከል ነው። መርሃ ግብሩ ተሳታፊዎች የንግድ ሥራቸውን ለማሻሻልና ለማሳደግ የሚችሉበት መንገድ ከዘርፉ አዋቂዎች ስልጠና ተሰጥቷል። በሌላ በኩል ደግሞ ሩሲያ ባለፈው ሳምንት ለዚምባብዌ በሀገሯ የተሰሩ ሄሊኮፕተሮችን ለግሳለች። ባለስልጣናቱ የሄሊኮፕተሮቹ ስጦታ ሁለቱን ሀገሮች ግንኙነታቸውን ለማጠናከር የያዙ ጥረት አካል እንደሆነ ይናገራሉ። ተንታኞች በበኩላቸው ሩሲያ በዩክሬን ላይ በከፈተችው ጦርነት ምክንያት እንድትገለል ጥረት እያደረጉ ካሉት ሀገሮች ጎን ስላልተሰለፈች ውለቷ መክፈሏ ነው ይላሉ። በሁለቱ ዘገባዎች ዙሪያ የተጠናቀረውን ቆንጆ ታየ ለአፍሪካ ንክ ርዕሶች እንደሚከተለው አሰናድተዋለች።
የአፍሪካ ሴት የሥራ ፈጣሪዎች ትብብር በእንግሊዝኛ የምህጻር ስሙ አዌክ በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ላለፉት 3 ዓመታት በርቀት በኢንተርኔት አማካይነት ስብሰባውን ሲያካሂድ ቆይቶ ዘንድሮ ለመጀመሪያ ጊዜ ተሳታፊዎች ናይሮቢ ላይ በአካል በተገኙበት ተከናውኗል። አዌክ ቢሮው ኒውዮርክ የሚገኘው ለትርፍ ያልተመሰረተ በጎ አድራጊ ድርጅት የሆነው ሴንተር ፎር ግሎባል ኢንተርፕራይዝ የተባለ የምርምር ተቋም የመሰረተው አመታዊ መርሃ ግብር ነው። መርሃ ግብሩ ስራውን ከጀመረ 5ኛ አመቱን መያዙን የተቋሙ ዋና ዳይሬክተር ክሪስቶፈር ኬን ለቪኦኤ ያስረዳሉ።
It was designed to help women business owners in Africa build resilient businesses.
የንግድ ድርጅት ባለቤት የሆኑ የአፍሪካ ሴቶችን ድርጅቶቻቸውን አጠንክረው እንዲገነቡ ለመርዳት የታቀደ መርሃ ግብር ነው። በዚህ መርሃ ግብር በሥራ አመራር ክህሎት አቅማቸውና በሌሎችም ከንግድ ሥራ አመራሮች በሚጠበቁ ሥራዎች ሁሉ ላይ አተኩረን እንሰራለን።
ዶን ሊነስ የአዌክ ስራ አስኪያጅ ሲሆኑ ለቪኦኤ በሰጡት ማብራሪያ በየአመቱ ወደ 3000 ከሚጠጉ አመልካቾች ውስጥ 200 ተሳታፊዎች እንደሚመረጡ ጠቅሰው ዋና ትኩረት የሚያደርገውም እርስ በርሳቸው ካላቸው ተመክሮ ትምህርት እንዲቀስሙ ማድረግ መሆኑን አመልክተዋል።
Every single woman here is an entrepreneur. They're running their own business and during the course of their program
እዚህ ያሉት እያንዳንዳቸው የራሳቸው የንግድ ድርጅት ያላቸው የሥራ ፈጣሪዎች ናቸው። በዚህ መርሃ ግብር የንግድ ድርጅቶቻቸው ላይ ጥናት ይካሄዳል። እነሱም በተለያዩ ጉዳዮች ዙሪያ ትምህርት ይወስዳሉ። ለምሳሌ በኢንተርኔት አማካኝነት ከደንበኞቻቸው ጋር የመገናኘት ትምህርት ይሰጣቸዋል። በሚቀጥለው ቀን ደግሞ በዚህ መንገድ የንግድ ሥራ እንቅስቃሴያቸውን የሚያካሂዱበትን የየራሳቸውን እቅድ ይነድፋሉ።
ከዚያ በማስከተል የንግድ ሥራ አመራራቸውን የወጪ ገቢ ሂሳብ አያያዛቸውን እንገመግማለን ብለዋል። ኤሊዛቤት ኢንጀሮጊ ሊዝ ኢንጀሮጊ ኮሌክሽን የተባለ የንግድ ድርጅት ባለቤት ናቸው። ካቋቋሙት ወደ 20 ዓመታት ቢጠጋም ይህ ነው የሚባል ትርፍ እንደማያገኙበት ይናገራሉ።
Majority of us are in business because we are not making money, we don't know where we're going, we don't know what we are doing, but we keep on
አብዛኞቻችን የሥራ ፈጣሪዎች ንግድ ውስጥ የገባነው ገቢ ያገኘን ባለመሆኑ ነው። ምን ማድረግ እንዳለብን አናውቅም። ዝም ብለን መሳካቱ አይቀርም በሚል ተስፋ ገፍተንበታል። ነገር ግን የንግድ ድርጅት ሲቋቋም ፍርሃት ሊኖረው ይገባል። ምክንያቱም እንደዚያ ሲሆን ማከናወን ያለብንን ነገር ባናሳካ ተመልሰን አቅጣጫ እንድንስት ያደረገንን ነገር አርመን ለመቀጠል እንችላለን።
ሌላዋ የመርሃ ግብሩ ተሳታፊ ኢዝዋ ማኬ ኤግዋ ኢኬ ይባላሉ። ሉም ክራፍት ቾክሌት የተባለ ናይጄሪያ ዋና ከተማ አቡጃ የሚገኝ የኮኮ ማዘጋጃና ቾኮላት አምራች ኩባንያ ዋና ሥራ አስኪያጅ ናቸው። ከአዌክ የቀሰሙት ልምድ በሽያጭና በደንበኞች አያያዝ ረገድ እንደጠቀማቸው ያስረዳሉ።
Going through that 12-month program, the difference is clear between when we started.
ለአንድ አመት የሚዘልቀው መርሃ ግብር ስራውን ከጀመርንበት ጊዜ ጋር ሲነጻጸር ከነበረን ይዞታ ጋር ያለው ልዩነት ቁልጭ አድርጎ አሳይቶናል። ስንጀምር አቡጃ ውስጥ ባሉን መደብሮች ብቻ ነበር የምንሸጠው። አሁን በመላ ሀገሪቱ ወደ 100 የሚጠጉ መደብሮች አሉን።
በናይሮቢው መርሃ ግብር ላይ በኬንያ የዩናይትድ ስቴትስ አምባሳደር ሜግ ዊትማንን ጨምሮ ሌሎችም ተሳትፈዋል። ቀድሞ የኢቤይ እና ሄብሌት ፓካርድ ኩባንያ ዋና ስራ አስፈጻሚ የነበሩት አምባሳደር ዊትማን የፕሪንስተን እና የሃርቫርድ ዩኒቨርሲቲዎች ምሩቅ ሲሆኑ በጊዜው የሴቶቹ ተማሪዎች ቁጥር ከ10% በታች እንደነበረ በማስታወስ አሁን የተሻለ ሁኔታ መኖሩን አስረድተዋል።
So this has been an enormous transition. But what I will tell you from having worked in business for the last, you know, almost now 45 years,
ነገር ግን ለ45 አመታት በንግድ ስራ ውስጥ እንደኖረሰው የምነግራችሁ ነገር ቢኖር አሁንም ቢሆን ለሴቶች ከባድ መሆኑን ነው። እኔ ትምርቴን በጨረስኩበት ጊዜ ተነበረው ሁኔታ አሁን ይሻላል ቢሆንም አሁንም ከባድ ነው። ነገር ግን ከጊዜ ጋር በበለጠ ብልሃት በበለጠ ትጋትና ጥንካሬ ልንሰራ እንችላለን። ይሄ ለማንኛውም የሥራ ፈጣሪ አስፈላጊ ነው።
የናይሮቢው ዝግጅት ዋና ተናጋሪ ሃሪየት ቺጋይ በሴቶች መብቶች ጉዳይ የኬንያ ፕሬዝዳንት አማካሪ ናቸው።
The one key thing I wish to take away is
አንዱ ትልቁ የቀሰምኩት ነገር የፋይናንስ አያያዝ ትምህርቱን ነው። እያንዳንዷ ሴት ገንዘቧን በአግባቡ መያዝ እንድትችል የስልጠና ያስፈልጋታል።
ለሴቶቹ የሥራ ፈጣሪዎች ቁልፉ ጉዳይ ገንዘቡን ማግኘት ብቻ ሳይሆን ያገኙትን ገንዘብ በምን መንገድ እንደሚጠቀሙበት ማወቅም ጭምር አስፈላጊ መሆኑን አስገንዝበዋል። ሩሲያ 18 አንሳን የተባሉ የህክምናና የአደጋ ጊዜ እርዳታ ሄሊኮፕተሮች ባለፈው ሳምንት ሐሙስ ለዚምባብዌ መንግስት በሀገሪቱ ዓለም አቀፍ አውሮፕላን ጣቢያ ላይ በተከናወነ ስነ ስርዓት አስረክባለች። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋጓ ባደረጉት ንግግር ሄሊኮፕተሮቹ አደጋ በሚያጋጥምበት ጊዜ ምላሽ ለመስጠት የሀገራቸው የፖሊስ ሰራዊት የሚጠቀምባቸው መሆኑን አስረድተዋል።
ሀያ ሶስት አመት ሙሉ ይሄ ቀንበር አንገታችን ላይ ተጭኖብን ኖረናል። በዚያ መሃል እኛም ሊረዱን ፈቃደኛ ከሆኑ አገሮች የሳይንስ እና ቴክኖሎጂ ድጋፍ እናገኛለን። የሩሲያ ፌዴሬሽን ከነዚህ አገሮች አንዷ ነች።
በዚምባብዌ የሩሲያ አምባሳደር ሰርጌይ ቼሜዞቭ በበኩላቸው ሄሊኮፕተሮቹ ሀገራቸው ለዚምባብዌ ካዘጋጀቻቸው 25 ሄሊኮፕተሮች የመጀመሪያው መሆናቸውን ገልጸው የተቀሩት ደግሞ እንደ አውሮፓውያን አቆጣጠር በ2025 ዓመተ ምህረት እንደሚደርሱ ተናግረዋል። ሄሊኮፕተሮቹ በጠቅላላው $320 million የሚያወጡ መሆናቸው ነው የተመለከተው።
I have to note that Zimbabwe is one of the countries that did not support anti-Russian action.
በዓለም አቀፍ መድረክ ላይ ጸረ ሩሲያ እርምጃ እንዲወሰድ ድጋፍ ካሰጡ አገሮች መካከል ዚምባብዌ አንዷ መሆኗን ለጠቅስ እወዳለሁ። የሩሲያ ፌዴሬሽንም በአጽፋው ወዳጅ ለሆነ አገር ድጋፍ ለመስጠት ምንጊዜም ዝግጁ ነች።
ጄፍሪ ስሚት ቫንጋርድ በሚባል ግብረሰናይ ተቋም ውስጥ በሰብአዊ መብትና በዲሞክራሲ ጉዳዮች አንቂ ሲሆኑ ሩሲያ አፍሪካ ውስጥ አጋር ትፈልጋለች፣ ከዚምባብዌ ጋር ደግሞ በብዙ መንገድ ይመሳሰላሉ ብለዋል።
They are both internationally isolated because of their anti-democratic leadership and
ሁለቱም በጸረ ዲሞክራሲ አመራራቸው በጨቋኝ ፈላጭ ቆራጭና ሙሰኛ አገዛዝ የተያዙ ስለሆኑ በዓለም አቀፉ ማህበረሰብ የተገለሉ ናቸው። ከሚለያዩበት ይልቅ የሚመሳሰሉበት ነገር ይበዛል።
ሩሲያ አፍሪካ ውስጥ ተጽዕኖዋን ማስፋፋቷን ለመቀጠል እየተንቀሳቀሰች መሆኗን አንዳንድ ታዛቢዎች ይናገራሉ። ኦሌክሳንደር ካቫሌንኮቭ ኢንፎርሜሽን ሬዚስተንስ በተባለ የሩሲያን ፕሮፓጋንዳ ለመቋቋም የሚሰራ መንግስታዊ ያልሆነ የዩክሬን ተቋም ውስጥ የፖለቲካና የወታደራዊ ጉዳዮች ተንታኝ ናቸው።
For Russian Africa is very important springboard
ሩሲያ አፍሪካን ተጽዕኖዋን ለማስፋፋት በመታደርገው እንቅስቃሴ እንደመንደርደሪያ ትልቅ ቦታ ተሰጣታለች። ይህ ደግሞ ለፖለቲካዊ ተጽዕኖ ብቻ ሳይሆን ለወታደራዊም ጭምር ነው። ከሁሉም በላይ ደግሞ በጥሬ ሀብት ዙሪያ ለምታደርገው መስፋፋት በጣም ትፈልጋታለች።
በዚምባብዌና በሩሲያ መካከል የተደረገውን ውል የሚነቅፉ ተቺዎች በበኩላቸው የሩሲያን አይን የሳበው አልማዝ፣ መዳብ፣ ፕላቲነም እና ወርቅ የመሳሰለው የዚምባብዌ የከበረ የተፈጥሮ ሀብት እንደሆነ ይናገራሉ። የዩክሬን ጦርነት የሚቀጥል ከሆነና ሩሲያ ላይ በጦርነቱ ምክንያት የተጣሉባት ዓለም አቀፍ ማዕቀቦች እየጎዷት በሄዱ መጠን ፊቷን ወደ አፍሪካ አዙራ መንቀሳቀሷ የማይቀር መሆኑን ጉዳዩን የሚከታተሉ አዋቂዎች ይናገራሉ።
በተ ተከታዩ ዘገባ ደግሞ በአለም ላይ በሞት ፍርድ የሚቀጡ ሰዎች በከፍተኛ አሃዝ እያሻቀበ የሚታየው በቀንደኞቹ የህግ አስፈጻሚዎች ኢራንና ሳውዲ አረቢያ ምክንያት እንደሆነ አምነስቲ ኢንተርናሽናል መግለጹን እንመለከታለን። እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት በተቀመጠው የሞት ቅጣት አሃዝ ከዚህ በፊት ከነበሩት 5 አመታት ውስጥ ከታየው ትልቁ መሆኑን አምነስቲ ገልጿል። ሄነሪ ሪጅዌል ካለንደን ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርባል።
በ2022 ዓመተ ምህረት በከፍተኛ መጠን ጨምሮ ለታየው የሞት ቅጣት ቁጥር ምክንያቶቹ የመካከለኛው ምስራቅ አገራት ናቸው ያለው አምነስቲ በኢራን እንደ አውሮፓውያን የዘመን አቆጣጠር በ2021 ዓመተ ምህረት 314 የነበረው ያአሃዝ በ2022 ወደ 576 ማሻቀቡን አመልክቷል። በሳውዲ አረቢያ የሞት ቅጣት በሶስት ጥፍ ማደጉንና በ2021 ዓመተ ምህረት 65 የነበረው የሞት ቅጣት ቁጥር በ2022 ዓመተ ምህረት 196 መድረሱን ይህም ባለፉት 30 ዓመታት ውስጥ ከታዩት ሁሉ ከፍተኛው መሆኑን አምነስቲ በዘገባው አስረድቷል። ከነኚህም ቅጣቶች አብዛኞቹ ከአደገኛ መድኃኒቶችና እጾች ዝውውር ጋር የተያያዙ ጥፋቶች ናቸው።
In addition to this we should flag the penalty continue to be used in both countries.
ከዚህ በተጨማሪም በሁለቱ ሀገሮች የሞት ቅጣት የመንግስት የመጨቆኛ መሳሪያ ሆኖ መቀጠሉን ለይተን ማሳየት አለብን። ለምሳሌ ያህል ኢራን በየአመቱ መገባደጃ ላይ እስራቶችንና ተቃውሞችን ለማቀብ የሞት ቅጣቶችን ስትፈጽምና የሞት ፍርዶችን ስትበይን እስከ 2023 የመጀመሪያ ወራት መቀጠሏን ተመልክተናል። ከዚህ ሁሉ የከፋው ደግሞ ኢራን የሞት ቅጣት ፍርድን በመጠቀም በህዳጣን ማህበረሰቦችና በዚህ ሀገር የሚኖሩ አናሳ ቁጥር ባላቸው ሃይማኖት ተከታዮች ላይ የወሰደችው እርምጃ በተቀረው የማህበረሰብ ክፍል ላይ ከወሰደችው ጋር ሲነጻጸር ፍጹም የማይመጣጠን መሆኑ ነው።
ይህ በሳውዲ አረቢያም በተመሳሳይ የሚስተዋል ዝንባሌ ነው።
And in fact we had 81 executions in one day in 2022
በ2022 ዓመተ ምህረት ውስጥ በአንድ ቀን ብቻ 81 የሞት ቅጣት ተፈጽሟል። ከነኚህ ውስጥ ከፊል ያህሉ በሳውዲ አረቢያ የሚገኙ ከህዳጣኑ የሺዓ ማህበረሰብ የሆኑ ሰዎች ናቸው።
እንደ አምነስቲ ዘገባ ከሆነ ቻይና አሁንም በአለም ትልቋ የሞት ቅጣት የሚፈጸምባት አገር ናት።
It remains a country that in secrecy carries out thousands of executions a year.
በየአመቱ በሚስጥር በሺዎች የሚቆጠሩ የሞት ቅጣቶችን የምትፈጽምና በተመሳሳይም ያንኑ ያህል የሞት ፍርድ የምትበይን ሀገር ሆና ቀጥላለች። እንደውነቱ ታዲያ ሁሉም ነገር የሚፈጸመው በድብቅ በመሆኑ ትክክለኛውን አሃዝ ማወቅ አዳጋች ነው። ከአደገኛ መድኃኒቶችና እጾች ዝውውር ጋር በተያያዙ ወንጀሎች ላይ የሚፈጸሙ የሞት ቅጣቶችን የተመለከቱ ባለስልጣናት የሚሰጧቸው ይፋ ማረጋገጫዎች አሉ። ለምሳሌ ያህል ለሙስና የሞት ቅጣት የተበየነበትን አይተናል። ይሁን እንጂ አጠቃላይ አሃዙ አሁንም እንደተሸሸገ ነው።
በሰሜን ኮሪያና በቪየትናምም የሞት ቅጣት እርምጃዎች በሚስጥር እንደተያዙ ነው። ወታደራዊ መፈንቅለ መንግስት በተካሄደባቸው ሀገራት የተወሰዱ የሞት ቅጣት እርምጃዎች በከፍተኛ ደረጃ የመጨመር አዝማሚያ አሳይተዋል። ግብጽ በ2022 ዓ.ም 24 ሰዎችን በሞት ስትቀጣ፣ ሚያንማር በበኩሏ የዲሞክራሲ መብቶች ተሟጋች በነበሩት ኪያው ሚንዩና በቀድሞ የፓርላማ አባል ማውንግ ኪያው ላይ የፈጸመችውን ጨምሮ እንደ አውሮፓውያን የዘመን አቆጣጠር ከ1980ዎቹ ወዲህ የሞት ቅጣትን ለመጀመሪያ ጊዜ ስራ ላይ አውላለች። በዩናይትድ ስቴትስም የሞት ቅጣት በአመቱ ውስጥ ከ11 ወደ 18 ማደጉ ተዘግቧል።
በዩናይትድ ስቴትስ በሞት ቅጣት ፍርድ በሀገሪቱ የቅርብ ጊዜ ታሪክ ውስጥ ከታዩት ሁለተኛው ዝቅተኛ አሃዝን ያየ ነው። ይህም የሚያሳየን የሞት ቅጣትን አስመልክቶ የፍርድ ቅጣት ከሚበይኑት ዳኞች ዘንድ ያለው አስተያየት መቀየሩን ነው።
እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት የተፈጸሙትን የሞት ቅጣቶች አሃዝ የተመለከተው የአምነስቲ ዘገባ በኢራን የሞት ቅጣት እርምጃ በ2023ም ማሻቀቡን ቀጥሏል ነው ያለው። እስካሁን ባሉት የአመቱ ጥቂት ወራት ውስጥ ብቻ 209 ሰዎች በሞት ተቀጥተዋል ያለው የተባበሩት መንግስታት ድርጅትን በበኩሉ ድርጊቱ እንዲቆም ሲል ጥሪ አሰምቷል።
ተከታዩ የሳምንታዊ የስፖርት መሰናዶ ነው። ኬኔዲ አባተ
በ2022
23 ምድብ ተከፍሎ ከሚካሄደው የኢትዮጵያ ከፍተኛ ሊግ ወደ ፕሪሚየር ሊግ የሚያድጉ 3 ክለቦች ተለይተዋል። በምድብ ለ ሲወዳደር የነበረው ሻሸመኔ ከተማ ቀድሞ ማለፉን ያረጋገጠ ሲሆን ከምድብ ሀ ኢትዮጵያ ንግድ ባንክ እንዲሁም ከምድብ ሀ መሮሃ ደግሞ ሃምበርቾ ዱራሜ ወደ ኢትዮጵያ ፕሪሚየር ሊግ ያደጉ ሌሎች ክለቦች ሆነዋል። ከየምድቡ አንደኛ ሆነው ያጠናቀቁት 3 ክለቦች በቀጣዩ ዓመት በሚካሄደው የ2016 የፕሪሚየር ሊግ ውድድር ላይ የሚሳተፉ ይሆናል። በሌላ በኩል 3 ክለቦች ደግሞ ከፕሪሚየር ሊጉ ወደ ከፍተኛ ሊግ ይወርዳሉ። ዘንድሮ ሊጉን የተቀላቀለው ለገጣፎ ለገዳዲ 5 ጨዋታዎች እየቀሩት ወደ ከፍተኛ ሊግ ወርዷል። ለገጣፎ ለገዳዲ ቅዳሜ ዕለት ከኢትዮጵያ ቡና ጋር 1-1 በመለያየት በድምሩ 12 ነጥብ ብቻ በመያዝ ነው ከፕሪሚየር ሊጉ መውረድን ያረጋገጠው። እስካሁን 11 ነጥብ ብቻ ያለው ሌላው የዘንድሮ አዳጊ ክለብ ኢትዮ ኤሌክትሪክም ለመውረድ ከጫፍ ላይ የሚገኝ ሲሆን ነገ ከመቻል ጋር የሚያደርገውን ጨዋታ ማሸነፍ ካልቻለ መውረድን ያረጋግጣል። የአምናው ሻምፒዮን ቅዱስ ጊዮርጊስ ፕሪሚየር ሊጉን በ5 ነጥብ ልዩነት እየመራ ይገኛል። ዳሚለት በለንደን በተካሄደ የ10000 ሜትር የትራክ ውድድር ኢትዮጵያዊቷ ሚዛን ዓለም አዳነ በአስደናቂ ውጤት አሸንፋለች። አትሌቷ 10000 ሜትሩን 29 ደቂቃ ከ59.03 ሰከንድ በማጠናቀቅ ያሸነፈች ሲሆን የዘርፉን ውድድር ከ30 ደቂቃ በታች ያጠናቀቀች በታሪክ 12ኛዋ ሴት አትሌት ሆናለች ሲል የዓለም አትሌቲክስ በድረገጹ ዘግቧል። የ21 ዓመቷን ኢትዮጵያዊት አትሌት በመከተል ሁለተኛና ሶስተኛ የወጡት የዩናይትድ ስቴትስና የጣሊያን አትሌቶች ናቸው። በሌላ የአትሌቲክስ ዜና ትናንት በህንድ ቤንጋሉሩ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድርም በሴቶች ምድብ ኢትዮጵያውያን አትሌቶች ከአንድ እስከ 3 ያለውን ደረጃ ይዘው አሸንፈዋል። ውድድሩን በ31 ደቂቃ ከ38 ሰከንድ ያጠናቀቀችው ፀሐይ ገመቹ አንደኛ ስትወጣ የሀገሯ ልጆች ፎተን ተስፋይና ደራ ዲዳ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በወንዶች ምድብ ደግሞ ኬንያዊው ሰባስቲያን ሳዌ ሲያሸንፍ የብሩንዲው ሮድሪግ ኩይዜራ እና ሌላው ኬንያዊ ሂላሪ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግ ዋንጫን ትናንት በሜዳው አንስቷል። ቼልሲን 1-0 ከረታ በኋላ ዋንጫውን ያነሳው ሲቲ ሻምፒዮንነቱን ያረጋገጠው ከትናንቱ ጨዋታ በፊት የአርሰናልን ሽንፈት ተከትሎ ነው። የዋንጫው ተፋላሚ የነበረው አርሰናል ቅዳሜ በኖቲንግሃም ፎረስት 1-0 መሸነፉ ሲቲ 3 ጨዋታ እየቀረው ሻምፒዮን እንዲሆን አስችሎታል። ለ3ኛ ተከታታይ አመታት የፕሪሚየር ሊጉን ዋንጫ ያነሳው ሲቲ ለሻምፒዮንስ ሊግና ለኤፍኤ ካፕ ፍጻሜም ደርሷል። ሲቲ እነዚህን ዋንጫዎች ማንሳት የሚችል ከሆነ የከተማው ተቀናቃኝ ማንቸስተር ዩናይትድ በ1999 የሰራውን ታሪክ መጋራት ይችላል። በእንግሊዝ ፕሪሚየር ሊግ እስከ 4 ያለውን ደረጃ ይዞ ለማጠናቀቅ እንዲሁም ከሊጉ ላለመውረድ የሚደረገው ፍልሚያም በአጓጊነቱ የቀጠለ ሲሆን ኒውካስል ዩናይትድ እና ማንቸስተር ዩናይትድ ከቀሪ 2 ጨዋታዎቻቸው 1 ነጥብ ብቻ ይፈልጋሉ። በአንጻሩ 1 ጨዋታ ብቻ እየቀረው ከሁለቱ ቡድኖች በ3 ነጥብ ዝቅ ብሎ የሚገኘው ሊቨርፑል በሚቀጥለው የቻምፒየንስ ሊግ ውድድር ላይ ለመሳተፍ ቀሪ ጨዋታውን አሸንፎ የኒውካስልን አሊያም የዩናይትድን በሁለቱም ጨዋታዎች መሸነፍ ይጠብቃል። በተጨማሪም በግብ ክፍያ መብለጥ የሚጠበቅበት ሲሆን 11 ንጹህ ግብ ካለው ከዩናይትድ ቢበልጥም በኒውካስል ደግሞ በ7 ግብ የሚበለጥ መሆኑ ፉክክሩን በይበልጥ ከዩናይትድ ጋር ብቻ እንዲያደርግ ያስገድደዋል። ኤቨርተን፣ ሊድስ እና ሌስተር ደግሞ ሳውዝሃምፕተንን ተከትለው ላለመውረድ የሚፋለሙ ክለቦች ናቸው። ከሶስቱ መካከል ከፕሪሚየር ሊጉ የሚወርዱ 2 ክለቦች በመጨረሻው ጨዋታ የሚለዩ ይሆናል። በመጨረሻም በኤልሳልቫዶር ስታዲየም በተከሰተ ግርግር ቢያንስ 12 ሰዎች ሞቱ። በአገሪቱ ዋና ከተማ ሳንሳልቫዶር የእግር ኳስ ስታዲየም ውስጥ በተከሰተ ግርግርና ግጭት ቢያንስ 12 ሰዎች መሞታቸውንና ቁጥራቸው በውል ያልተገለጸ መጎዳታቸውን የአካባቢው ባለስልጣናት ገልጸዋል። አሊያንዝ ኤፍሲ እና ክለብ ዲፖርቲቮ ኤፍኤስ የጥሎ ማለፍ የሩብ ፍጻሜ ጨዋታቸውን በሀገሪቱ ዋና ከተማ ሳንሳልቫዶር በሚገኘው ኩስካትላን ስታዲየም ሲጫወቱ በተፈጠረ ግርግር ጨዋታው ተቋርጧል። ጨዋታው ከተጀመረ በኋላ በርካታ ደጋፊዎች ወደ ስታዲየም እንዲገቡ በር መከፈቱን ተከትሎ ነው ግርግሩ የተፈጠረው። በዚህም ሳቢያ ጨዋታው ከ15 ደቂቃ በኋላ ሊቋረጥ ችሏል። በስታዲየሙ በተፈጠረው መጨናነቅና ግርግር መሞታቸው ከተረጋገጠ 12 ሰዎች በተጨማሪ 100 የሚደርሱ ደጋፊዎች መቁሰላቸውን ባለስልጣናት አስታውቀዋል። የኤልሳልቫዶር የጤና ጥበቃ ሚኒስትር ፍራንሲስኮ አላባ በትዊተር ገጻቸው እንዳሉ እንዳሉት መንግስት በአቅራቢያው ከሚገኙ ሆስፒታሎች አምቡላንሶችን ወደ ስታዲየም አስተማርቶ ጉዳት የደረሰባቸው ሰዎች ለህክምና ወደ ተለያዩ የህክምና ተቋማት ተልከዋል። የሲቪል መከላከያ ኤጀንሲ ዳይሬክተር ሉዊስ አሎንሶ አማያ ለጨዋታው ከልክ በላይ ትኬቶች መሸጣቸውን ለችግሩ መፈጠር ምክንያት አድርጓል። ሮይተርስ እንደዘገበው የሀገሪቱ ፕሬዝዳንት ናይብ ቡኬሌ ክስተቱን ከዚህ በፊት ታይቶ የማይታወቅ ሲሉ የገለጹ ሲሆን ጠንካራ ምርመራ እንዲያደርጉ ለሀገሪቱ ፖሊስና አቃቢ ህግ ትዕዛዝ ሰጥተዋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በዚሁ ለምሽቱ ያዝናቸውን ዝግጅቶች እናጠናቀቃለን። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም ደህና ደሩ።